ወደ ዕብራውያን ምዕራፍ 2 ስለዚህ ከሰማነው ነገር ተንሸራተን እንዳንወድቅ ስለሰማነው ነገር በጣም መጠንቀቅ አለብን። በመላእክት አማካይነት የተነገረው ቃል እርግጠኛ ሆኗል። ይህንንም ቃል የሚተላለፍና ለዚህም ቃል የማይታዘዝ ተገቢውን ቅጣት ይቀበላል። ታዲያ እኛ ይህን ታላቅ ደህንነት ችላ የምንል ከሆንን እንዴት እናመልጣለን? ይህን ደህንነት በመጀመሪያ ያበሰረው ጌታ ራሱ ነው። የሰሙትም ሰዎች ይህንኑ አረጋግጠውልናል። እግዚአብሔር ምልክቶችን፣ ድንቅ ነገሮችን፣ ልዩ ልዩ ተአምራትን በማድረግና እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች አማካኝነት ምስክርነታቸውን አጽንቷል። እግዚአብሔር ወደፊት የሚመጣውን ይህን የምንነጋገርበትን ዓለም ለመላእክት አላስገዛም እኮ። እንዲያውም በቅዱሳት መጻሕፍት በአንድ ስፍራ እንዲህ ተብሏል፣ አንተ እርሱን ታስበው ዘንድ ሰው ምንድን ነው? ለእርሱስ ትጠነቀቅለት ዘንድ የሰው ልጅ ምንድን ነው? ለጥቂት ጊዜ ከመላእክት አሳነስከው፣ የክብርና የምስጋና ዘውድ ጫንህለት፣ በእጆችህም ሥራ ላይ ሾምኸው፣ ሁሉን ነገር በሥልጣኑ ሥር አደረግህለት። ሁሉን ነገር በሥልጣኑ ሥር ሲያደርግ በሥልጣኑ ሥር ሳያደርግለት ያስቀረው ምንም ነገር የለም። ነገር ግን አሁን ሁሉ ነገር በእርሱ ሥልጣን ሥር እንደሆነ ገና አላየንም። አሁን ግን ከመላእክት ለጥቂት ጊዜ ዝቅ ብሎ የነበረውን የሞትን መከራ በመቀበሉ ምክንያት የክብርና የምስጋና ዘውድ የጫነውን ኢየሱስን እናያለን። እርሱ በእግዚአብሔር ጸጋ ስለ ሁላችን ሞቷል። ሁሉ ነገር ለእግዚአብሔርና በእግዚአብሔር የተፈጠረ ነው። ብዙ ልጆችን ወደ ክብር ለማምጣት ብሎ ወደ ደህንነት የሚመራቸውን ኢየሱስን በመከራ ፍጹም ሊያደርገው ተገባው። ሰዎችን ቅዱሳን የሚያደርጋቸውና በእርሱ ቅዱሳን የሆኑትንም ሰዎች የአንድ አባት ልጆች ናቸው። በዚህ ምክንያት ኢየሱስ እነርሱን ወንድሞቼ ብሎ ለመጥራት አያፍርም። ስለዚህም በቅዱሳት መጻሕፍት ስምህን ለወንድሞቼ አበስራለሁ፣ በማኅበርም መካከል በዜማ አመሰግንሃለሁ ይላል። እንዲሁም እምነቴን በእርሱ ላይ እጥላለሁ ይላል። እንዲሁም እነሆኝ እኔና እግዚአብሔር የሰጠኝ ልጆች ይላል። ስለዚህ ልጆች ሥጋና ደም ያላቸው ሰዎች እንደ መሆናቸው መጠን ኢየሱስም እንደ እነርሱ ሰው ሆነ። ይህን ያደረገውም በሞቱ አማካኝነት በሞት ላይ ሥልጣን ያለውን ዲያብሎስን ለመሻር ነው። እንዲሁም ሞትን በመፍራት ምክንያት ዕድሜ ልካቸውን በባርነት ይገዙ የነበሩትን ለመዋጀት ነው። ምክንያቱም የኢየሱስ ፍላጎት መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት አስቦ ነው። ስለዚህ በሁሉ ነገር ወንድሞቹን መምሰል ተገባው። በዚህ ዐይነት የሰዎችን ኀጢአት ለመደምሰስ ብሎ እግዚአብሔርን ለማገልገል ታማኝና መሐሪ ሊቀ ካህናት ሆነ። እርሱ ራሱ በተፈተነ ጊዜ መከራን ስለ ተቀበለ የሚፈተኑትን መርዳት ይችላል።